ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። እንደገና በሳምንታችን እንድንገናኝ እግዚአብሔር ስለረዳን ጌታ ይባረክ። እግዚአብሔርን በዝማሬ እንድናመልክ አምልኮ በመምራት አብረውን የነበሩ ወንድሞች እህቶች እንደገና ዛሬም እግዚአብሔር ይባርካችኋለሁ። አሁን ማሙሻ ሲናገር እንደሰማችሁት ኤፌሶን መጽሐፍን እያጠናን ነው። ምዕራፍ 4 ከቁጥር 17 እስከ ቁጥር 24 ያለውን ያለፈው ሳምንት አርብ ተመልክተን ነበር። ዛሬ ደግሞ ከሱ በኋላ ያለውን ነው መንቀጥለው ማለት ነው። ግን ቀድም ያልነበራችሁ ሰዎች ባለፈው ሳምንት ሲባል ጥቂት እጅ አይደለም የተነሳውና ግን ያየነውን ሐሳብ ትንሽ ሪቫይዝ ላድርግና ወደ ዛሬው ሐሳብ እንገባለን። ያው እንደሚገባ ተመላለሱ ነው ዋናው። ከምዕራፍ 4 በኋላ ያለው ምዕራፍ 4 ቁጥር 1 ላይ እንደሚገባ ተመላለሱ የሚለውን ምንድነው እንደሚገባ መመላለስ የሚለውን በትህትና በየዋህነት ይያልን ከማሙሻም ጋር ስናይ ቆይተናል። ከዛ በክርስቶስ ያገኘነውን አንድነት እንዴት ተጠብቀን መሄድ እንዳለብን ያንን የመንፈስ አንድነት ለመጠበቅ ትጉ ስለሚል ያን እንዴት ተጠብቀን መሄድ እንዳለብን سنመለከት ነበር። ደግሞም በአካል ውስጥ ለእያንዳንዳችን የተለያየ ጸጋ ስጦታ ተሰጠን። አንዳንዶቹም በተለይ የማስተጣቅ ስራ እንዲሰሩ በሚገርም ሁኔታ አንዳንዶች መምህራን አንዳንዶች እንደዚህ ያለ የዘረዘራቸው ሐሳቦች አሉ። እነሱም ግን ማስተጣቅ ነው ዋናው ዓላማው። ያንዳንዱ በአካል ውስጥ ያለብለት ሁሉም ስራ አለውና እሱን እንድንረዳ እንድናቅ ይነግረን ነበር። ከዛ ባለፈው ሳምንት سنገናኝ ዓለማዊነት እንዴት ከባድ ሸክም እንደሆነ ለማየት ሞክረን ነበር። ወደማሙሻ እንዳነሳው ዓለማዊ ሰው ማለት እንዲቆም ይሄዳል እንጂ እንደው እንደ ሰው ይመላለሳል እንጂ በጣም ከባድ ሸክም ተሸክሞ የሚሄድ ፍጥረት ነው። እኛም ከዛ ውስጥ ነው የወጣነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ሲል ጌታ ኢየሱስ ቀለል ያለ ሸክም ተሸክመን አይደለም ወደ እሱ የመጣነው፣ ከባድ ሸክም ተሸክመን አይቶን ነው። እና በጣም ከባድ ነው ይሄ የልብ መደንደን የአይምሮ መጨለም ከመረጃ ጋር ነው ደግሞ የሚያያዘው። ልብም ውስጥ አይምሮም ውስጥ መረጃ ነው የሚገባውና እነዛ የተሳሳቱ መረጃዎች በጣም ጥሩ ዕቀት ይመስላሉ። አሁን አንድ ዓለማዊ ሰው ስታዋሩት በጣም ስማርት በጣም ብዙ ነገር የሚያቀ አይነት ነው የሚመስለው ሲያወራላችሁ ሲነግራችሁ። መጽሐፍ ቅዱስ ግን ሲናገር አይ ልቡ ጨልሟል ደንድኗል አይምሮው እንደዚህ ያለ ነው የሚያስቀምጠውና ከዛ ነው የተረፋችሁት። ከዛ የተረፈ ሰው ደግሞ ዝም ብሎ እየተመላለሰ እየተመሳሰለ አይኖርም። ድንበሩ ደምቆ ነው የሚሰመረው። በቃ እነሱና እናንተ መባል አለበት። እሱም ሲናገር እንደዚህ ነው ጻፊው ራፍ 4 ቁጥር 17 እነሱ ባለማወቃቸው ይላል። እነዚህ ማማኞች ራሱ ዘውስ ነበሩ። ከዛ በፊት ጳውሎስ ወንጌልን ይዞ ወደ ኤፌሶን ከተማ ከመግባቱ በፊት ኡነት መስሏቸው ሌሎች ጣዖታትን ነበር ሲያመልኩ የነበረው። ከዛ እሱ ነው ቀስ ያለ የተወሰኑ አመታትን ቆይቶ ሲመክሰክርላቸው ሲነግራቸው ወደ ኡነተኛው ብርሃን የመጡትና ከዛ ያመለጡት። ስለዚህ አህዛብ ባይምሯቸው ከንቱነት ያለው በስጋ በፍጥረት አህዛብ የሆኑትን ሳይሆን የአህዛብ ልምምድ የሚያደርጉ አይሁድም እንኳን ሆኖ እግዚአብሔርን በትክክል የማያመልክ ለማለት ነውና እነሱ ባለማወቃቸው ብሎ ከዛ ይወርድና ቁጥር 20 ላይ እናንተ ግን ይላል። ስለዚህ እነሱና እናንተ ወይም ደግሞ በአንድ ሰው ህይወት ውስጥም እንኳን ካመጣ ነው እኔ ድሮ እኔ አሁን ማለት አለብን እንጂ ያው ከሆነ ምንድን ያረጋልን ታዲያ ክርስቶስ? በክርስቶስ ማመን ታዲያ ከምንድን የተረፈ ነው የሚለውን ብዥ ያረጋዋልና ለማያምንም ሰው ብርሃን መሆን ጨው መሆን በጣም አስቸጋሪ ነው የሚሆነው። ስለዚህ በየበፊት ህይወት አለ ያሁን ህይወት አለ እሱ ነው ሲናገር የነበረውና እሱን ለማየት ሞክረናል። መጨረሻ ቁጥር 24 ላይ በአይምሯችሁ መንፈስ ታደሱ ይልና ቁጥር 23 ላይ አሮጌውን ሰው አስወግዱ ይላል። ቁጥር 24 ላይ አዲሱን ሰው ልበሱ ይላል። እንግዲህ አንድ ሰው ህይወት ውስጥ ያለ ነው አሁን ይሄ ተመልከቱ። አሮጌው ሰው ይባላል አዲሱ ሰው ይባላል። አሮጌው ሰው ይወልቃል አስወግዱ አውልቁ ነው፣ አዲሱን ሰው ደግሞ ልበሱት ነው የሚለውና እንደውም ተስተውስ እንደሆነ ያወለቃችሁ ልበሱ ነው መልእክቱ ይሄ ክፍል። በቃ የሚወልቃለ በየቀኑ የሚለበስ ደግሞ አለና ምን ነው የሚወልቀው ምንድን ነው የሚለብሰው ዝርዝሩን ዛሬ ነው የሚጀምርልን። በነገራችን ላይ እስካሁን سنመለከት የነበረው ይሄ ተግባራዊ የክርስትና ህይወት ወይንም ምላሽ መስጠት የሚባለው ዝርዝሩ ዛሬ ነው የሚጀምረው። እስካሁን በድፍን ነበር። ለካሁን በድፍን 200 ብር سنገበያይ ቆይተን ዛሬ በዝርዝር እንደመጀመር ማለት ነው። አቅ በደም ዝርዝር ውስጥ ሊገባ ነው። አሁን አሮጌውን ሰው አስወግዱ ምን ድፍን ነው አሁን ይሄም ለኔ? እንዴት ነው አሮጌው ሰው ማስወገድ? አሮጌው ሰው ምን ይመስላል? ምንድን ነው ያሮጌው ሰው ባህሪ? አዲሱን ሰው ልበሱት ስለብስ በምንድን ነው ማቆ አዲሱን ሰው? ስለዚህ እነዚህን ዝርዝሮች በደም ከዚህ በኋላ ነው የምናየው። ዛሬ የምናየው ምዕራፍ 4 ከቁጥር 25 እስከ ቁጥር 28 ያለውን ነው። ለማንበብ እስከ 32 አነባዋለሁ። ግን እስከ 32 ያለውን ሳምንት ነው መንቀጥለው እንደው በበረራ እንዴት እስከ 32 እናያዋለን ብዬ እንትን አደረገኝ ያጠናው የተዘጋጀው ይያለ አይ እነዚህኮ በጣም በርጋታ መታየት ያለባቸው ፖይንቶች ናቸው ዝርዝር እስከሆኑ ድረስ ጻሐፊውም ዝርዝር የጻፈው ሆም ብሎ ነውና በጥልቀት ያያየናቸው እንሂድ በሚለው ግን ለማንበብ ከቁጥር 25 ኤፌሶን ምዕራፍ 4 ከ25 እስከ 32 ባንድ ላይ እናንብብ ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና ያንደንዳችሁ ከባለንጀሮቻችሁ ጋር ወነትን ተነጋገሩ ተቆጡ አጥያተንም አታድርጉ በቁጣችሁ ላይ ጻሃይ ይግባ ለዳብሎስም ፈንታ አትስጡት የሰረቀ ከእንግዲህ ወዲህ አይስረቅ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛጆቹ መልካምን እየሰራ ይድከም ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ መራርነትና ንዴት ቁጣም ጩኸትም መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ እርስ በርሳችሁም ቸሮችና ሩሩሆች ሁኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ያው እርስ በርሳችሁ በመካከላችሁ ነው በአጠቃላይ ይሄ አሁን ምን መለከተው ሐሳብ በአማኞች መካከል በኤፌሶን አጥቢያ ቤተክርስቲያን ውስጥ ባለ ህብረት ውስጥ ምን መለማመድ እንዳለባቸው ነው የሚነግራቸው ይሄ አስወግዱ የሚለው እንግዲህ ምራፍ 4 ቁጥር 10 ቁጥር 23 አሮጌውን ሰው አስወግዱ ቁጥር 25 ውሸትን አስወግዳችሁ ቁጥር 32 ይሄ ከእናንተ ዘንድ ይወገድ የሚወገዱ ነገሮች እንዳሉ በደንብ ይናገራል ከዛ ግን ካስወገዳችሁ በኋላ ዝም ብላችሁ ተቀመጡ ሳይሆን ደሞ ምትለብሱት አለ ደሞ ምትለማመዱት አለ አስወግዱ ተው ብቻ አይደለም ጀምሩም የሚለው ነገር አለ እንግዲህ እሱን ነው ለማየት የምንሞክረው የሚወገዱት ምንድነው አንዱ ውሸት ነው ቁጥር 25 ላይ ሌላው የሚወገደው ምንድነው ለዳብሎስ ፈንታስክን ሰጥ ድረስ የሆነ ቁጣ በነገራችን ላይ አትቆጡ አይደለም እንደውም ተቆጡ ነው ተዛዙ አንዳንዴ አፍነ ያዘው የተባለን ነው የምንመስለው አሁን ቁጣን ምናምን አይደለም ተቆጡም ይላል በደም ተቆጡ ይላል ትዛዝ ነው ራሱ እንደውም ግን እንዴት አይነት ቁጣ ነው የምንቆጣው ነው ለዲያብሎስ ፈንታስ ክንሰጣው ድረስ የሚደርስ ወይ ማጥያት እስኪ ሆነብን ድረስ የሚደርስ ቁጣ ገን እንድንቆጣ አይመክረንም ወይ ማያዘንም ስለዚህ የሚወገደው አንዱ ውሸት ነው ሌላው ለዲያብሎስ ፈንታስ ክንሰጥ ድረስ የደረሰ ቁጣ ነው ግን መገደበያ የሌለው ማለት ነው በቃ እስከሱ ድረስ ሌላው መስረቅ ነው እንግዲህ እነዚህ ሐሳቦች በተዛዛትም ውስጥ አሉ በተለይ ሁለቱ አትስረቅና አትዋሽ አለ በደንብ አትቆጣ የለም ግን ኢየሱስ ግን ወንድሙን የሚቆጣ ብሎ ደግሞ ማቴዎስ ወንጌል ምዕራፍ 5 ላይ አንስቶታል ስለዚህ የሉም ልንል አንችልም ይሄ ጀስት ጳውሎስ ያመጣቸው አዳዲስ ሐሳቦች ብቻ ናቸው ልንል አንችልም የነበሩ ሐሳቦች ናቸው ምንድነው ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና ያንደናችሁ ከባለንጀሮቻችሁ ጋር ወነትን ተነጋገሩ የሚለው ሐሳብ ለእግዚአብሔር ስትሉ ባካችሁ አትዋሹ አይደለም የሚለው ይሄ ምክንያቱ ተጠቅሷል ምክንያቱ ምንድነው የኤፌሶን አማኞች በርስ በርስ ግንኙነታቸው የማይዋሹበት ምክንያት ምንድነው መዋሸት ጌታን ስለሚያሳዝነው ምናምን ኦፍ ኮርስ እግዚአብሔርን ያሳዝነዋል መዋሸት በዋናነት ግን ምክንያቱን ሲናገር ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና for this reason አንድ ስለሆንን በአንድ አካል ውስጥ ያሉ ብልቶች properly functions ያደርጉ ነው አካሉ በጤንነት የሚጠበቀው ለክ እንደዛ እኛም አንድ ሆነናልና በአንድ አካል ውስጥ ገብተናልና አንዳችን ዋሸን ማለት በተለይ ሄ መዋሸት የሚለው habitual ሲሆን ነው ሰው ኮምፕሊትሊ አሽም አይደለም ሊዋሽ የሚችልባቸው አጋጣሚዎች ሊኖሩ ይችላሉ ግን እንደ አድቨንቸር አይቆጥረው መዋሸትን ሸወድኩት እኮ አይልም እንደውም ይጸጸታል እንደውም ይሰማዋል አዲሱ ሰው ነው ታዲያ ይሄን የሚያረጋው አሮጌው ሰው እየባሰበት ነው የሚሄደው ምክንያቱም ከላይ ተመልክተናል ልቡናቸው ደንድኗል የደነደነ ልብ እንዴት አርጎ ነው ሪግሬት የሚያረጋው የጨለማ አይምሮ እንዴት አርጎ ነው የሚጸጸተው በፍጹም ይሄ ሊኖረው አይችልም እየደነደነ እየባሰበት ነው የሚሄደው ጭራሽ ወይም እንደ ልክ ነው የሚቆጥረው ክብራቸው በመናቸው ነው የሚለው በነውራቸው ነው የሚለው ስለዚህ ነውር እንደ ክብር ተቆጥሮ ነው ባለማያን ዘንድ የሚኖረው እንጂ ምንም የሚጸጸቱበት የሚያፍሩበት ነገር አይኖራቸውም ስለዚህ ውሸትን አስወግዳችሁ ይሉ ለምን እንደሚያስወግዱ ሲባል እንዴ ቢኮዝ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እነተን ተነጋገሩ። ጳውሎስ በክርስቶስ አካል ውስጥ ስለመጠመቅ ወይንም በክርስቶስ አካል ውስጥ ስለመደባለቅ ሲናገር ለማስረዳት ሩቅ አይሄድም። ገላችሁን ተመልከቱት ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ላይ ይሄንን ነው የሚናገረው። በአካል ውስጥ ብዙ ብልቶች እንዳሉ ልክኛም በክርስቶስ አካል ውስጥ እንደዚህ ነን። ለእያንዳንዳችን የተለያየ ስጦታ ተሰጠን። ስለዚህ ስጦታው ፕሮፐርሊ አክቲቬት ካደረገ አካል በጤንነት ይጠበቃል፣ ቸርች በጤንነት ትጠበቃለች ነው። ረብሻ አይሆንም ቸርች ውስጥ ነው። ስለዚህ እርስ በርሳችን ብልቶች ሆነናል ወይንም አንድ ሆነናል። ለዚህ ነው ማንዋሸው ማለት ምን ማለት ነው ካላችሁ፣ ጆሮ መስማት ነው አይደል ስራው፣ አይን ማየት ነው። ጆሮ ብድግ እያለ እየተነሳ የመኪና ድምፅ ሰማው ቢል ዝም ብሎ በሌለበት ቢፕ የሚል ሰምቻለሁ ቢል ሌላው አካል ይታዘዛል። ታውቃላችሁ፣ የለም መኪና የለም። ያመሃል እንዴ ነው የሚባለው ጆሮ። እሺ አንዴ ይታለፋል። ወደ ከሰዓትም ላይ ቢፕ የሚል ድምፅ ሰምቻለሁ ቢል ጆሮ እና ይህን ሲግናል ቢያስተላልፍ ሌላው የሰውነት ክፍል እንዴት ኢሪቴትድ እንደሚሆን እንግዲህ ማሰብ ትችላላችሁ። በክርስቶስ አካል ውስጥ አንድ ከሆነን በኋላ ውሸትን ሀቢቹዋል ካደረገ አንድ ሰው የህይወት ልምምዱ ካደረገው አካል እንደዚህ ነው የሚጎዳው ነው የሚለው። ሰዎች በጌታ ባልሆኑ ሰዎች ባላመኑ ሰዎች ብዙ ነገር ደርሶባቸው ይሸከማሉ። አማኝ በሆነ ሰው አገልጋይ በሆነ ሰው የሚደርስባቸውን ጉዳት መሸከም ያቀታቸው። እንደውም ከአንድ ሰው አልፎ ጀነራላይዝ እስከሚያደርጉ ድረስ ያደርሳቸዋል። ሁለተኛ አገልጋይ አላምንም ይላል። አንድ አገልጋይ በዋሻው ማለት ነው። እንግዲህ ተመልከቱ፣ ለምንድን ነው የማታምኘው? ሌባ ሁላ እንዴት? አረረረረረረ አያስፈልግም። ምን ሆንሽ? ምን ሆንክ እንዴ? እንደዚህ አላደረገም። እውነት? አዎ። እና እሱ ነው ለዚህ ያበቃሽ? አዎ። እና ምን ወሰንሽ? በቃ ሁለተኛ አያስፈልግም። ምኑ? የትም ቸርች መሄድ አያስፈልግም። ከአማኝም ጋር መዋል አያስፈልግም። እና ምኑ ነው የሚያስፈልገው? በቃ ምንም አያስፈልግም። እንግዲህ ተመልከቱ፣ ውሸት ያመጣው ጣጣ ማለት ነው። ውሸት ሰዎች ዋሽተው አያውቁም? መጽሐፍ ቅዱስ ላይ ዋሽተው ያውቃሉ። አንዳንዶች የህይወት ዘይቤያቸው አርገውታል። አንዳንዶች ድንገት ዋሽተዋል። ጴጥሮስ አልዋሸም? ዋሽተዋል አይደል? ከእሱ ጋር ትመስላለህ፣ ከእሱ ጋር ነህ። አንዴ እኮ አይደለም የምትጠየቀው፣ ከእሱ ጋር ነህ ሆይ፣ ከገሊላ ነህ ሆይ አንተ፣ ከእሱ ጋር ትመስላለህ ሲባል እዛ ቀያፋ ግቢ እሳት እየሞቀ ማለት ነው፣ ኢየሱስ ሊፈረድበት ገብቶ ከዮሐንስ ጋር ከእሱ ጋር ነህ ሆይ ሲል አይደለሁም አለ። ውሸት ነው፣ ከእሱ ጋር ነበረ፣ ውሸት ነው። ድጋሚም ተጠየቀ፣ የዚህ ግቢ ሰው ሰው አይሰማም እንዴ? አይደለሁም አለ። እስቲ እንደገና ይጠየቅ ተባለ፣ ድጋሚ ተጠየቀ፣ አይደለሁም አለ። አይደለሁም ብሎ ሶስተኛውን ሲክድ ዶሮ ጮኸ። ቀድሞ ግን ጌታ ምን ብሎታል? ዶሮ ነጋ ብሎ ኩኩሉ ሳይል አንተ አንዴ አይደለም ሶስቴ ነው የምትክደኝ ብሎት ነበር። አንደኛው ወንጌል ጸሐፊ ተያዩ ነው የሚለው፣ ጴጥሮስና ኢየሱስ ልክ ዶሮ ሲጮ እሱ ሶስቴ ሲክር ተያዩ። በቃ አላቅህም አይደለም ያለው፣ ተጸጸተ ነው የሚለው፣ አለቀሰ ነው የሚለው። ለጴጥሮስ መዋሸት ሀቢቹዋል ሲን አይደለም፣ ጭንቅ መጥቶበት ነው። በጣም ከባድ ነበረ ያ ቦታ፣ ምክንያቱም እሱ ከእሱ ጋር ነኝ ካለ አብሮ ሊገባ ይችላል፣ ሊፈረድበት፣ ብዙ ነገር ሊያደርሱበት ይችላል። ነፍስ ሲይዘው ሲጨንቀው ይህንን ተናገረ። ጌታ ኢየሱስ ይሄን እያወቀ ነው ያስከተለው። እሱ አይደል እንደውስ የነገረው ሁላችሁ በእኔ ትሰናከላላችሁ ሲል የእነሱን አላቅም የኔም መናገር እችላለሁ አለ። እሺ ተናገር ተባለ። ሞት እንኳን ቢሆን አይደለም ይሄ ቀላል ነገር እንዲህ ዝም ብሎ እንዲህ ድንገት የሚመጣ ሞት ታውቃለህ፣ ሞት አለው። ጌታ ኢየሱስ ግን እንደውም ቶ የሁሉንም ያንተን ልንገር አካካድህን አለ። ኖ እኔ አልክድህም፣ ትክደኛል፣ አልክድህም በልንገርህ አለው። ነገረው። ይሄን እያወቀ እየነገረውን የተከተለው መጨረሻም አስተውሶም ሪግሬስ ያደርግ ሲመለስ ነው የምንመለከተው። ስለዚህ መዋሸት ሊያጋጥም ይችላል። በጣም ከባድ የሆኑ ነገሮች ይመጡና ሰው እንዲዋሽ ሊገደድ ይችላል። ግን ያሮገው ሰው ከሆነ ምንም ሪግሬት አያደርግም። ጭራሽ እየባሰበት ነው የሚሄደው። ያዲሱ ሰው ከሆነ ግን ጸጸቱን አይችልም። እኔ በጌታ ከመሆኔ በፊት መጽሐፍም ላይ ስለወጣ አንድ ትንሽ የመጽሐፍም ላይ ስለወጣ ብነግራችሁ ምንም ችግር የለውም። እና በርግጥ የጻፈውም ጓደኛዬ ነው፣ አስፈቅዶኝ ነው እዛ ላይ ያወጣው። ድሮ እንትን ለምጄ ነበር፣ ቁማር ድብ ድብ እንደዚህ ፍራንክ አንበሳ ዘውድ፣ መጥፎ ልክፍት ነው። በቃ ተቆጣጠረኝ አልኳችሁ። በቃ በቃ ከቷት እስከ ማታ እሱን ነው። ደግሞ እኮ ማታ ስንለያይ ዋና ለዋና ሁሉ ሆነ እንለያያል። ለዚህ ነው እንደ የለፋሁት እስኪ ያስበል ድረስ ማለት ነው። በቃ እዛው ምንም ሳትበሉ ምን ሳትሉም እንደዚህ ለመድኩኝ እና ለምጄ እሱን ስጫወት መሸ እና አባቴ ቀድሞኝ ነው የሚገባው፣ በጊዜ ገብቷል። ስለዚህ እሱ በጊዜ ገብቶ እኔ እዛ ቁማሬን ስጫወት አምሽቼ ስገባ ምንድን ነው የምለው ገብቼ አሁን ከአሁን እገባለሁ ስል ከምሽቱ 2 ሰዓት ሆነ። እንግዲህ ገና ሃይስኩል ተማሪ ነኝ። እንዲህ ምንድን ነው የምለው? ሱስ መጥፎ ነው። በቃ በሩ ላይ ቆምኩና ማሰብ ጀመርኩ። ምን ብል ነው የሚሻለኝ? አሁን ምንድን ነው የምፈጥረው? ምን ሪዝን ሊኖረኝ? ምንድን ነው የምዋሻው ነው? ዞሮ ታዲያ እውነት እውነት ልናገር ነው? የለም፣ እውነት የለም። ምንድነው ምለው ብዬ ሳስብ ጨራሽ ሰዓቱ እየሄደ ነው። አይ አፌ ላይ ያመጣልኝ እንላለው ብዬ አንኳኳ በሩን። የቤታችን ሰራተኛ ከፈተች፣ እሱን ከፈተች። የውስጡን ግን እሷ አትከፍትም፣ በጓሮ ነው የመጣች። ስለዚህ እሱን ደግሞ ማንኳኳት አለብኝ። እሱን ሳንኳኳ አባቴ ራሱ ከፈተ እና እኔ በቁመት ከሱ አንሳለሁ። ሸፍኖኛል፣ ቤቱን ሸፍኖ ውስጡን ሸፍኖታል። እኔ ምንም የሚታይ ነገር የለም። ስለዚህ ቆሞ ነው እንደዚህ ጋርዶ ነው ያለኝ እና የምጸት ግርጌቶች ነው ያለኝ። እንግዲህ የቤቱ ጌታ ሆንክ ነው። የቤቱ ጌታ አባቴ ነው፣ እኔ አይደለሁም፣ እናቴ ናት። ግን እንደ ጌታ አረገህ እኮ እንዴት ነው ነገሩ? ጌቶች አለኝ። ጌቶች ራሱ ገብቶኛል፣ ምጸት ነው። ከየት ነው እባክህ አለኝ። አፌ ላይ የመጣው እዛኛ ሰፈር የሚኖር ኢብራሂም የሚባል አንድ ሰው እያለ ዝም ብሎ አልፎ አልፎ እየመጣ የሚጠይቀን እሱ ነው አፌ ላይ የመጣው። ስለዚህ ኢብራሂም ጋር ነበርኩ አልኩት አለኝ። አዎ ኢብራሂም ጋር ነበርኩ፣ እንደውም ሰላም ብሏችኋል አልኩት። ከዛ ምንም አላለኝም፣ በሩን ለቆልኝ ነው የሄደው። ኢብራሂም ቤት ቁጭ ብሎ ይሄ ነጭ ውሸት ይባላል። ነጭ የት ነው የሚሄደው? የት ነው የማመልጠው? ከዛ እንዴት ዝም ብሎኝ ወደ ውስጥ ገባ ብዬ በጣም በግራ በመጋባት አንገቴ እንደዚህ ሳደርግ ቁጭ ብሏል ኢብራሂም። ምንድን ነው የምታረጉት? ምንድን ነው የምትሉት? አሁን ይሄን በቃ ይሄ እኮ አያደርስ እኮ ነው። እና አንድ ሳምንት ቀና ብዬ ማየት አፈርኩ። በቃ ቤተሰቦችን እና በቃ መጫወቻ ሆንኩኝ። በቃ መጫወቻ እና በሆነ መሀል በቃ ትንሽ አረፍ ሲሉ ደግሞ ኢብራሂም ሰላም ብሏችኋል ማለቱ ይባላል። በቃ ከተነሳ በቃ አንገቴን ነው የምደፋው። ኤኒዌይ ድሮ ነው እሱ እና እኔ አንዱን ነገርኳችሁ እንጂ እንዲህ ነበረ ህይወቴ፣ እንደዚህ ነበረ። በቃ በአንደኛው ላይ አንዱን። ለዚህ ነው የዓለማዊነት በጣም ከባድ ሸክም ነው። በቃ አንዱን ለመሸፈን ሌላውን እንደዚህ ነው የሚያደርገው ህይወት ራሱ። የሳኦልን ህይወት ማሰብ እንችላለን። ንጉሥ ሳኦል አንድ ስህተት ይሳሳታል። እግዚአብሔር መጥቶ እድል ሲሰጠው እንደገና ሌላ ያንን ለመሸፈን ሌላ በጣም ልቡ በጣም ደንዳና ሆነ። የዓለማዊ ሰው ህይወት ይሄ ነው። በቃ ላይፍ ስታይሉ ይሄ ነው። እናንተ ወደ ክርስቶስ አካል ውስጥ ከተቀላቀላችሁ በኋላ ክርስቶስ እውነት መሆኑን ከተማራችሁ በኋላ ላይፍ ስታይላችሁ ካደረጋችሁት ይሄንን ዲማርኬሽኑ ደምቆ ሊሰመር አይችልም። በቃ አንደኛ በአካል ውስጥ ትልቅ ብጥብጥ ነው የሚነሳው። ቀደም እንዳልኳችሁ ነው፣ በሰውነት ክፍል ውስጥ ያለ እያንዳንዱ ብልት ፕሮፐርሊ ነው ሲግናል ማስተላለፍ ያለበት። ከዛ አካል በጤንነት ይጠበቃል። አንዱ ከረበሸ ግን በጣም አስቸጋሪ ነው የሚሆነው። በቃ አካል ይናወጣል ማለት ነው። ልክ እንደዚህ ነው የሚሆነው በቤተ ክርስቲያንም ውስጥ ወይም በአማኞች ህብረት ውስጥ ነው የሚሆነው። ስለዚህ ውሸትን አስወግዱ። እርስ በርሳችን ብልቶች ሆነናል። በዚህ ምክንያት ነው ውሸትንም እናስወግደው። በጣም ኢሪቴት ያደርጋል። እንዳልኳችሁ በመንሰራበት ቦታ ከብዙ የማያምኑ ሰዎች ጋር አብረን እየኖርን ብዙ ነገር ቶለሬት እናደርጋለን። ይሄንኑ ግን እዚሁ እንድገመው ብንል አይሆንም። በቃ ኤክስፔክቴሽን አለ። አዲስ ፍጥረት ነው፣ ዳግም የተወለደ ሰው ነው ተባብለን ስለሆነ የምንኖረው ውሸትን እንደ ህይወት ስታይል አድርገን ከያዝ ነው የሚያስኬድ አይደለም። ስለዚህ ይህን ማስወገድ አለባችሁ ብሎ ይህንን ሲናገር እንመለከታለን። አሁን አለማውያን እየማሉ በውሸት ይሸጣሉ፣ የሆነ ነገር እየማሉ ማለት ነው። እና አንዳንድ ሰው የዋህ ነው። አይ ከማለ እንኳን እንዴ ይህን ያህል ኧረ ለአስር ብር ብሎ ምናምን ይላል ምስኪን። ዞር ስትሉ ግን ሸወድኳት ነው የሚለው። ይሄ የህይወት ምልልሳቸው ነው። በቃ እንደ አድቬንቸር ነው የሚቆጥሩት። ምክንያቱም ከዛ ሰው ይልቅ ቫልዩ የሰጡት ከጠሩትም አምላክ ይልቅ ከማሉበትም አምላክ ይልቅ ቫልዩ የሰጡት ለገንዘቡ ስለሆነ ማለት ነው። ስለዚህ እነሱ ጋር እንደዚህ አይነት ኑሮ አለ። አማኝም ከሆነ በኋላ ሰው እንደዚህ ከቀጠለ ግን አይ ይሄ አያስኬድም፣ አንዱ የሚወገደው ይሄ ነው የሚለው። እንደሚገባ መመላለስ ማለት መወገድ ያለበትን እያስወገዱ መያዝ ያለበትን እየያዙ መኖር ከሆነ አንዱ የሚወገደው ይሄ ነው የሚለው። ውሸት ነው የሚወገደው። ለምን? ሪሌሽንሺፕ ያበላሻል ውሸት። በጣም በጣም አስቸጋሪ ነው። በትረስት ላይ የተመሰረተ ነው። ታውቃላችሁ ኑሮ ራሱ አሁን የባልና ሚስት ኑሮ በትረስት ላይ የተመሰረተ ነው። ሌላውም በመስሪያ ቤትም በተለያየ በቸርችም ስንገናኝ ህብረት ስናደርግ ስናገለግል እርስ በርስ ትረስት ተደራርገን ነው። አይ ቲንክ በጌታ ይመስለኛል፣ በጌታ ትመስለኛለች፣ እንደዚህ ተባብለን ነው የምንኖረው። እንደዚህ እየኖርን እያለን ግን በጣም በተደጋጋሚ በጣም በተከታታይ አንድ ሰው የህይወት ምልልሱ ካደረገው እንደዚህ አይነቱን ነገር በጣም እርስ በርስ ያለንን ግንኙነት ያበላሻል። ስለዚህ ከባልንጀሮቻችን ጋር ከጎረቤቶቻችን ጋር ወይም ከአማኞች ጋር እውነትን እየተነጋገርን እንኖር ነው። ሌላ ሁለተኛው ሀሳብ ቁጥር 26 ላይ ያለ ነው። ተቆጡ ብሎ ነው የሚጀምረው። እንደውም አታድርጉ ከሚለው ይልቅ አድርጉ የሚለውን ነው አስቀድሞ የሚናገረው። ተቆጡ ይላል። ለምን? በወደቀ ዓለም ውስጥ እየኖርን አለመቆጣት አንችልም። ብዙ የተበላሸ ነገር ስላለ ማለት ነው። ብዙ ፍትህ ስለሚጓደል፣ ብዙ ሰዎች ስለሚበደሉ፣ እኛም ላይ በደል ስለሚደርስ አለመቆጣት አንችልም። እንቆጣለን። ደግሞም እግዚአብሔርም ተቆጪ ነው፣ እግዚአብሔርም ይቆጣል። ግን የእግዚአብሔር ቁጣና የእግዚአብሔር መቆጣትና የእኛ መቆጣት ትልቁ ልዩነት ምንድን ነው? እግዚአብሔር እየተቆጣ ኃጢአት አይሰራም። እኛ እየተቆጣን ኃጢአት የመስራት ፕሮባቢሊቲያችን ሰፊ ነው። ተቆጡ ብሎ ኃጢአትንም አታደርጉ ይላል። ሰው እየተቆጣ ድንበሩን ካለፈ ኃጢአት ውስጥ ይገባል። ጌታ ኢየሱስ ክርስቶስ እየተቆጣ ኃጢአት ውስጥ አይገባም። ይሄ ነው ልዩነቱ። አንዳንድ ጊዜ ግን ምን እንታለላለን? ኢየሱስ ተቆጥቷል፣ ቤተ መቅደስ ገብቶ ገርፏቸዋል እነዛን የሚሸጡትን የሚለውጡትን። ይሄ ቁጣ ነው። ስለዚህ እሱ እንደተቆጣ እኔም በቤተ ክርስቲያን ጉዳይ ላይ እኔም በጽድቅ በሆነ ነገር ላይ እቆጣለሁ እንላለን። ኦኬ፣ ግን ኢየሱስ ተቆጥቶ ኃጢአት አይሰራም። እኛ ግን ተቆጥተን ኃጢአት ልንሰራ የምንችልበት እድል ሰፊ ነው። እኛ ኢየሱስ አይደለን። ሰማችሁኝ? እኛ ኢየሱስ አይደለን። መቆጣት ጥሩ ነው። በጽድቅ ጉዳይ ላይ መጨከንና ይሄ ልክ አይደለም፣ እንደ እግዚአብሔር ቃል አይደለም ብሎ በደንብ በቃ አቋም መያዝ ጥሩ ነው። ግን ድንበሩን ሲያልፍ ግን ሌላ ችግር ውስጥ ነው የሚከተን፣ እኛን ራሱ ማለት ነው። ኢየሱስ ቤተ መቅደስ ሲገባ ዮሐንስ 2 ላይ እንደምታነቡት ቤተ መቅደስ እንግዲህ ኢየሩሳሌም መጣ፣ ኢየሩሳሌም በዓል ይከበራል። ወደ ቤተ መቅደስ ሲመጣ ሌላ ታሪክ ተፈጥሯል። እሱ የሚያውቀው ቤቴ የጸሎት ቤት ነው የሚለውን ነው። የጸሎት ቤት ሳይሆን የንግድ ቤት ሆኗል። የንግድ ቤት ሲሆን ተመልክቶ እኔ አያገባኝም ብሎ ነበረ መሄድ ያለበት። የዋህ ትሁት ነኝ ብሏል አይደለ? ጅራፍ የያዘ የዋህ ነው። ግን አሁን ይሄን ማስታረቅ እንዴት ነው የሚቻለው? ጅራፍ ይዞ የሚገርፍ የዋህ፣ ጅራፍ ይዞ የሚገርፍ ትሁት ነው ኢየሱስ። እነዚህን ባላንስ አድርጎ መያዝ ይችላል እሱ። ስለዚህ እየተቆጣ እየተጋረፈ ትሁት ነው፣ የዋህ ነው፣ ኃጢአት አይሰራም። እኛ ጋር ሲመጣስ? እኛ ጋር ሲመጣማ የስ ተቆጡ ይለናል። የሚያስቆጣ ነገር ሲኖር፣ ፍትህ ሲጓደል፣ ጽድቅ ሲጓደል፣ ለምሳሌ በጣም ሄልፕለስ የሆኑ ሰዎች አቢዩስ ሲደረጉ ሰው የሆነ ነገር ሲያደርስባቸው አዲሱ ሰው ዝም አይደለም የሚለው እንዴት እንዲደረጋል ነው ማለት ያለበት ትክክል አይደለም ይሄ ነው ማለት ያለበት ይሄን በቁጣ መቅለጥ ይችላል ግን ችግሩ ምንድነው አንዳንዱ ቁጣችን ለጽድቅም አይደለም ለእግዚአብሔር መንግስትም አይደለም ለግል ነገራችን ነው እሱን በደንብ መለየት ያስፈልጋል ተቆጡ ግን ኃጢአትን ደሞ ማድረግ የለባችሁም ይላል ቁጥር 27 በቁጣችሁ ላይ ጸሃይ አይግባ ለዳቢሎስም ፈንታ አትስጡት ብሎ ነው አራት ነጥብ ያለው በቁጣችሁ ላይ ጸሃይ አይግባ ማለት ቁጣ መመለሻ አለው ኮንትሮል መደረግ አለበት አለበለዚያ ካደረ ጸሃይ አይግባ አይደር ነው ሌላ ነገር የለውም ያው በርግጥ የኛ ሀገር ጸሃይ የምትገባ 12 ሰዓት ስለሆነ ሌላ ኤክስትራ የለንም አንዳንድ ሀገር ሰመር ላይ ሲሆን 3 ሰዓት ኤክስትራ አላችሁ ከምሽቱ 3 ሰዓት ሆኖ ጸሃይ አለች አንዳንድ ሀገር በሰመር እኔ አስታውሳለሁኝ እዛ ለትምርት ሄጄ ከምሽቱ 3 ሰዓት ነው ጸሃይ ግን አለች ተኛ አሉኝ የተቀበሉኝ ሰዎች አረ እኔ በቀናል ተኛ ባልኳቸው አንተ ተኛ ጠዋት ትምርት አለ እኮ ጠዋት ትምርት ቢኖርኝ ታዲያ እንዲህ ጸሃይ ያየ ጸሃይን እንደዚህ ያየኋት ነው ተኛ ምትሉኝ አልኳቸው ያው ካልጨለመ አልተኛም እንደዚህ ነው የለመድኩት እኔ እዚህ ሲጨልም ነው እንቅልፍ እንዴ እንደዚህ ያየሁትን ያልተኛም አልኩኝ ነገርን ቶሎ ነው የሚነጋው ያለ ሰዓት የሆነ ሰዓት ነው ምናምን አሉኝ እንደው አርግ ማላቀውን የግዴን እንዲያየኋት ጸሃይዋን መተኛት ሞከርኩ የሆነ ወቅት ነው ላይክ 3 ወር ምናምን ነው እንደዚህ ያላቸው ከዛ በኋላ ደግሞ እንደገና ጭራሽ ለሊቱ ኤርሊ ገባና ቀኑ ደግሞ የሚያጥርባቸው ዞሮ ዞሮ ግን ይሄ ጸሃይ አይጥለቅ ወይም ጸሃይ በቁጣችሁ ጸሃይ አይግባ ማለት ቶሎ ፍቱት ነው ምክንያቱም በቁጣ ሰዓት ከኖርማሉ ንግግር በተለየ መንገድ ነው ስሜታችንን የገለጥ ነው እንትን ሆነናል በጣም አዝነናል ተጎድተናል ስለዚህ እኛ ይሄንን ስናደርግ ያንን ቁጣችንን ያስተናገደ ሰው አካል ሊሰማው ይችላል እና ያንን ፍቱት ነው አይደር ነው ካልተጠነቀቅን ጸሃይ አይደለም 2014 ይገባል አልቆ 2014 አልቆ 2015 ይገባ ድረስ በቃ ይጠልቃል ማለት ነው አመት ይጠልቅብናል ማለት ነው ማደር የለበትም ይሄንን ግን ለማወቅ ሴንሲቲቭ የሚያደርገን ምንድነው በውስጣችን ያለ የእግዚአብሔር መንፈስ ነው ስናልፍ ድንበሯን ስናልፍ እኮ ይታወቀናል የእግዚአብሔር መንፈስ በውስጣችን ሆኖ ድንበር አልፈሃል ሙድህን እስከዚህ ድረስ መለጠጥ አንነበረብም ኮንትሮል ማድረግ ነበረብሽ ይያለ ውስጣችንን ምን ያደርገናል ይነግረናል የጌታ መንፈስ በተለያየ መንገድ ለንግባባ እንችላለን ቁጣም ይገለጥበት ሁኔታ ሊያጋጥመን ይችላል ግን በቁጣው ለተፈጠረው ነገር ጸሃይ እስኪገባ ድረስ አትጠብቁ እዛው ፍቱት ይያለ ነው የሚናገረው ካለፈስ አጥያት ነው አጥያት ብቻ አረ ለዳቢሎስ ፈንታ ሰጣችሁት እንጂ አያችሁ ይሄ ጣጣው ብዙ ነው አንድ ሰው ያዲሱን ህይወት ኑሮ መመላለስ ሲጀምር ከግል ህይወቱ አልፎ ጥቅሙ ለህብረትም ነው ለጌታም ክብር ነው አሮጌውን ህይወት ፕራክቲስ ያደርግ የግል ህይወቱ ይጎዳል በዙሪያው ያሉት ይጎዳሉ የእግዚአብሔር ስም ይጎዳል ወይም ይጠፋል በክብር ሊነሳ አይችልም እናቃቸው አይደለ እንዴ የሚባለው እንደዚህ ሲሆን ነው ማለት ነው ትናንትና ምን ገጠመ ይመስላችሁ ከዚህ ከቁጣ ጋር ከባለቤቴ ጋር የሆነ ስራ ልንሰራ እየሄድን መኪና እየነዳው ስልክ ተደወለ ጆሮይ ላይ ማዳመጫዋን አደረኩኝና ሄሎ አልኩኝ ሄሎ አብርሃም አቤት በዚህ ጊዜ ለሁለት ሳምንት ተከታታይ ፕሮግራም እኛ ጋር ይዘህልናል ደሙ ፍጥነት ኢኮኖሚ ግን አልያስኩም ይዘሃል አልያስኩም እንዴ ደውዬ እንደዚህ እንደዚህ ብዬ ርዕሱን እንኳን ነግሬህ ለሁለት ሳምንት እንደዚህ አስይዣል ቆጣ ይያለ ማለት ነው የሚያዋራኝ ሰው በኔ መልስ ንደውዬ እንደዚህ እንደዚህ ብዬ እንደዚህ ብዬ አይደል እንዴ ያሳስኩ በፍጹም አላስያስከኝም እንዴ እኔ ተጠንቅቄ ነው የሚይዘው ፕሮግራም በፍጹም ሊሆን አይችልም እኔ በዛን ጊዜ ወላይታ ነው ፕሮግራም ያስኩት ምናምን ለዋል እንዴት እኔ እኮ ነኝ ደውዬ እኔ እኮ በደንብ ነው ማስታውሰው መቼ ነው ደወልክልኝ ታሳስ ወር ላይ አይ በፍጹም እኔ አላስኩኝም አረ ይዛሃል አላስኩኝም ከዛ ድምጻችን እንትን ያደረገ መጣ የሁለታችንም እኔ ድርቅ ብዬ አላስኩም ነው ምለው እሱም በርግጠኛነት ይዟል ርግጠኛነቱ ደግሞ ትንሽ አስፈራኝ ሰው እንዴት ርግጠኛ ሳይሆን እንደዚህ እንትን ይላል እኔም በርግጠኛነት የመቀጠል አለብኝ ብዬ እኔ አላስኩም ይዛሃል አላስኩም አንተ በመካከላችን ጌታ አለ ዴ እና አላስኩም አላስኩኝም እንዴ ነው አላስኩኝም እኔ ቢዝ አስተውሳለሁ አላስኩኝም አልኩት ሁለታችንም ዝም ማለን ቀድሞ እሱ ስልኩን ዘጋው ከዛ እኔም ዘጋሁኝ ከዛስ ከማታ ይከነከነኝ ጀመር እንዴ ይሄ ነገር ግን ይጄ ሊሆን አይችልም በፍጹም ይጄ ሊሆን አይችልም ይያልኳ መሸው እቤት ገባው እቤት ገብቼ ማስተዋሻዬን ስመለከት ይጻፍኩበትን የለም እዛ ላይ ኦኬ ልክነኝ አልኩኝ ድንገት ግን ሌላ አንድ ደሞ ሌላ ማስተዋሻ ነበር እሱ ላይ ሳይ አለ እና የሆነ ጥያቄ ምልከታ አርገበታል እርግጠኛ መሆን አለ መሆን ነው እንጂ በትቃስ ይዞኛል በትክክላስ ይዞኛል እና አለ እርግጥ ለዚህ ተጠያቂዎቹ ማሙሻና ቲጂ ናቸው እኔ በወረቀት ነው የሚይዘው ስላቸው በስልክ ያዝ ብለው ማይሆን ነገር አስጀምረውኝ እነሱ ያቃሉ የሰሩኝን ስራና እኔ ወረቀት ይሻለኛል ብዬ ሳይዋል በጣም አዘንኩ በጣም በጣም በቃ ማይሆን ስራ ነው የሰራሁት አልኩኝ ደሞ እኔም ብሎ ቆጣ ብሎ ተናጋሪ አልኩና እግነቱ ስልኩ አለ ደወልኩለት መርከክ እየጸለይኩ ነበርና ጌታ ሆይ በእውነት ይሄ ትልቅ ትልቅ ጥፋት ነው ያጠፋሁት እንዴ እንዳገለግል ብለው አሲዘውኝ እንደዚህ ተከራክሬ አላስኩም ብዬ ተናግሬ እንደገና እንደዚህ ይገኝ ምን አይነት ነገር ነው አልኩና እየጸለይኩ ያለው ደወልኩለት ስደውል ስልኩን ዳይቨርት አድርጎታል ማግኘት አልቻልኩም አዘንኩ በጣም አዘንኩ በቃ በራሴ ልክ አይደለሁም እንዴት እንደዚህ አደርጋለሁ እሺ ምንድነው ሌላ ስልክ አላቀም ሰውየውንም አንዶንም አላቀም በምንም መንገድ ላገኘው አልችልም በቃ አይ እንግዲህ እግዚአብሔር አለ እኔ እንግዲህ አልኩና ተኛው ጧት ተነሳው አሁንም እሱ ነው ያለው በልቤ ውስጥ ይሄ ሰውዬ በቃ ማግኘት አለብኝ አልኩ ከዛ ጸለይኩ ትንሽ ቆየኩና ደወልኩለት አነሳ አላወቀኝም አንደሆንኩም ማልበላለኝ አብርሃም ነኝ አልኩት አለኝ በጣም ይቅርታ እንዴት አለኝ አይ አንተ ልክና ሲዘኛል እኮ እኔ እኮ ብያለሁ እኔ እኮ ብያለሁ እኔ እኮ እንደዛ ስትከራከረኝ እኮ ራሴን እኮ እንድጠራጠር አደረከኝ እኔ እኮ ብያለሁ አዎ ልክና አሲዘኛል ችግሩ ምንድነው ማስተዋሻ ያስኩት በሁለት እንትን ነው ያንተን ኮፒ ሳደርግ ወደዛኛው ያንተን ኮፒ አላደረኩት የሆነ ጥያቄ ምልክት አድርጌ ነበር እንግዲህ ለኮንፈርሜሽን እንትን ማረግ ጠብቅ ነበር ማለት ነውና በጣም ትክክል ነህ የኔ ስህተት ነው በጣም ይቅርታ ሌላ ቀይርልኝ ሌላ ፕሮግራም ይዛለው አልኩት ሌላ ፕሮግራም አደረገልኝ እና ደግሜ ነገ በጣም 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 ይቅርታ እንዴ ይቅርታ ምን ተገኝቶ ነው እንዴ አለኝ እንዴ ይቅርታ ምን ነካ እንዴ አረክልኝ አልኩት ይቅርታ አረክልኝ አልኩት እንዴ ኦፍ ኮርስ ያውም ይቅርታ ብለ ጠይቀ የሚጠይቅ ተገኝቶ ነው አለ ተፈታ የሚገርማችሁ ከዛ ሰዓት በኋላ እንዴት ሲሰማኝ የነበረውን ስሜት ልነግራችሁ አልችልም አያችሁ ተቆጣ ሆነም እሱም ተቆጣ ግን አደረ ተቆጡ ግን አጥያትን አታድርጉ በቁጣችሁ ላይ ፀሐይ አይግባ ፀሐይ ከገባ ለዳብሎስ ፈንታ ተሰጣጥስቱት ይሄው እንደሚገባ ተመላለሱ ነው አይደለ ሰው እንደሚገባ ካልተመላለሰ ዳብሎስ እንደሚገባ ይመላለሰ ማለት ነው ካሳደር ነው ማለት ነው ካሳደር ነው በረን ቢመጣል መኝታ ቤት መተኛት አትችሉም ይሄ ግን ለፍጥረታዊ ሰው አይደለም ፍጥረታዊ ሰው ማአት ታሪክ ሰርቶ ማአት ክፋትና ተንኮል አድርጎ እንቅልፉን ለጥ ብሎ ሊተኛ ይችላል ደንዝዞ አልወረደ አማኝ መሆን ማለት የሞተ ህይወት ሲያገኝ ነው አይደል ያለው ምራፍ 2 ላይ ስናጠና ሙታን ነበራችሁ አሁን ግን ከክርስቶስ ጋር ህይወትን ሰጣችሁ ስለሆነ ዳግም በመወለድ ያገኘነው ይሄ አዲሱ ፍጥረት አዲሱ ሰው መሻሻል አይደለም የተከሄደበት አሮጌውን ሰው አስወግዱት አዲሱን ሰው ልበሱ ነው አይደለ እግዚአብሔር አሮጌውን ሰው ቀስቀስ ይያለ ያሻሽለዋል አይደለም ያሻሽለዋል አይደለም አዲስ ፍጥረት ነው ያደረገን አዲስ ፍጥረትም ግን ሚስአንደርስታንድ እንዲደረግ ፈራለሁ ይሄ አዲሱ ፍጥረት ነው እንግዲህ አሁን አሮጌ ያሰገደ አዲስ እየለበሰ እንዲኖር እየታዘዘ ያለው አሁን አንዳንዴ አዲስ ፍጥረት ሲባል ኃጢያት አልነካትም ኃጢያትን ይላል ሰው ተቆጡ ኃጢያትን አትስሩት አደምና መጣው አዲስ ፍጥረት የሆነ ሰው ኃጢያት የማይሰራ ከሆነ ግልጽ ነው ሐሳቡ አዲስ ፍጥረት መሆን ማለት አዲሱ ፍጥረት ማን አዲሱ ማንነት ጀምሯል በእኛ ህይወት ውስጥ አልተጠናቀቀም ግን ኒው ክሬሽን የሚጠናቀቀው እኛ ሰው ላይ ብቻ አይደለም ኮስሞስ ፍጥረት ሁሉ ነው እንደ አዲስ እንደገና የሚፈጠረው ከነሱ ጋር ነው አብረን ያንን ግሎሪፊኬሽን ወይንም መክበር የሚባለውን ስቴት የምናየውና መንደርስበት እንጂ አሁንማ አዲስ ፍጥረት ነን አዎ ማንንም በክርስቶስ ቢሆን ምን ሆኗል አዲስ ፍጥረት ሆኗል አዲስ ፍጥረት ለመሆን የሆኑ የህይወት መመሪያዎችን መለማመድ ምናምን አይደለም በክርስቶስ መሆን በክርስቶስ ለመሆን ዳግም መወለድ ነው ዳግም ለመወለድ ደግሞ የሞተልንን ማወቅ ነው አይደለ ዮሐንስ 3 በጣም ሰሞኑን የገረመኝ ዮሐንስ 3 ኒቆዲሞስን ዳግመኛ መወለድ አለበት አለው አልገባኝም ማለ አልገባህም አዎ ነፋስ ታቃለህ ነፋስ አዎ ነፋስ ወደሚወደው ይነፍሳል አዎ አታየውም እንደዚህ አዎ ግን ፈንክሽን ሲያረግ ስራ ሲሰራ ታየዋለ አዎ በቃ ዳግም መወለድ እንደዚህ ነው አልገባኝም ኦኬ አልገባህም አዎ አንተ ያሁድ መምህር ነህ አዎ እሺ ሙሴ በምድረ በዳ ከናስ የተሰራ እባብ ሰቅሎ እባብ የነደፋቸው ሰዎች እሱን ሲያዩ ድነዋል አይደል አዎ የሰው ልጅም ልክ እንደዚህ ሊሰቀል ይገባዋል አለ ከዘሁልቁ 21 ተነስቶ ሙሴ በምድረ በዳ በኃጢአት ምክንያት የእስራኤል ልጆች ኃጢአት ሲሰሩ እባብ መርዛማ እባብ መጥቶ ይነድፋቸው ጀመር መሞት ጀመሩ ከዛ አረ ሙሴ አንድ ነገር አርግ ሲሉት ሙሴ ወደ እግዚአብሔር ጸለየ ከዛ እግዚአብሔር ምን አደረገው ሙሴን በቃ እባብ ነው አይደል መርዛማ እባብ ነው አይደል እየገደላቸው ያለው አዎ በቃ አንድ በናስ የተሰራ እባብ ስቀል እሱን ሲያዩ ይድናሉ ይሄ እኮ እባብ የነደፈው ሰው የተሰቀለ እባብ አይቶ ሲድን አስቡት እስቲ ግን እግዚአብሔር ነው ይሄንን ያዘዘው አደረገ አይተው ዳኑ ልክ እንደዚህ አለው ኒቆዲሞስን ልክ እንደዛ ሁልቆ 21 ልክ እንደዚህ ያንንም ችግሩ ኃጢአት አይደለ አዎ አሁንም ኃጢአተኛ ነህ ቆያለው ነው ያሁድ መምህርን ኃጢአተኛ ነህ ይያለው ነው ልክ እንደዚሁ ዛሬም ኢየሱስ ክርስቶስ የሰው ልጅ ሊሰቀል ይገባዋል ለምንድነው የሚሰቀለው እግዚአብሔር ዓለምን ስለወደደ እንዲሁ ልጁን በመስጠቱ ምክንያት ይሰቀላል አለው ኒቆዲሞስ የተነገረው ነገር በጣም ነው ግራ የሚያጋባው ዝም ብዬ ሳየው መወለድ አለብህ አለውና አልገባኝም ሲል ግን አንተ የምትወለደው እኔ ሞቼ ነው ይለዋል ምን አገናኘው የሱ መወለድ ከሱ መሞት ጋር በቃ ይሄ ነው መንገዱ ነው የሚለው በክርስቶስ መሆን ማለት በእኔ ፋንታ የኔን ፔናሊቲ የወሰደው እሱ ነው ብሎ ማመን ነው እሱን ሲያምን ሰው ምን ይሆናል አዲስ ፍጥረት ይሆናል ይሄ አዲስ ፍጥረት ግን ፕራክቲስ የሚደረግ በየቀኑ ፕራክቲስ የሚደረግ ነገር ነው እንጂ ተጠናቋል አብቅቷል ብለን መታለል የለብንም ስቲል አለ የሚታገል ከውስጣችን ይሄ አሮጌው ማንነት ደግሞ አለ ስለዚህ አሮጌውን አስወግዱ አዲሱን ልበሱ ማለት ይሄ ነው ተቆጡ ስትቆጡ ግን ድንበር እንደምታልፉ ወቁ ካልተጠነቀቃችሁ በጣም አስቸጋሪ ነው ለዲያብሎስ ፈንታ ተሰጡታላችሁ ነው የሚለው አንዳንድ ጊዜ ቁጣዎች በጣም ከልክ ያልፋሉ በጣም መጠንቀቅ ያስፈልጋል አዲሱ ፍጥረት ሙድን ኮንትሮል የማድረግ አቅም መንፈስ ቅዱስ ይሰጣዋል እኔ ሙድን ኮንትሮል ማድረግ አልችልም የሚባል ህይወት አይደለም ይሄኛው ህይወት ይቻላል ደግሞ መንፈስ ቅዱስ ሲወቅሰን በጣም ሴንሲቲቭ መሆን ያስፈልጋል እንደዚህ ሆነ አትደር ሲለን ባገኘ ነው ሚንስ ቴክስ በማድረግ ሊሆን ይችላል በስልክ ይሆናል በተገኘው መንገድ ነገሮችን መፍታት በጣም ያዲሱ ሰው ባህሪ ነው የሚለው ስለዚህ ይሄን ተለማመዱ ነው የሚለው ይሄንን ልበሱ አሮጌውን አስወግዱ ቁጥር 28 የሰረቀ ሌላው ደግሞ ችግር ያው መስረቅ ነው መስረቅ አዲስ ነው አይደለም መጽሐፍ ቅዱስ ላይ የሰረቁ ሰዎች አሉ በደም እንዴ ከ12 ደቀ መዛሙርት አንደኛው ይሰርቅ ነበር ሩቅ አይደለም ልላችሁ ነው መስረቅ ምናምን አይ ረበ ኢየሱስ ምናምን ይባል ነገር አይደለም በጣም ቅርብ ያለ ነው አሮጌው ሰው ስረቅ የሚለው ማንነት ነው ያለው ስለዚህ ከዛ ህይወት ስለመጣችሁ አዲሱ ሰው ይሄንን ኢንተርቴይን አያደርገውም የሰረቀ ይላል እንግዲህ በዛች በኤፌሶን ባለች ቤተክርስቲያን ከእንደዚህ አይነት ፕራክቲስ የመጡ ብዙ ሰዎች ሊኖሩ ይችላሉ ያረጉም ሰው ባህሪ ስለሆነ ምንም እንግዳ ነገር አይደለም የሰረቀ ከእንግዲህ ወዲህ አይስረቅ ብሎ አራት ነጥብ አይደለም የሚያቆሙትም ብቻ አይደለም የሚነግራቸው ፕራክቲስ የሚያረጉትንም ነገር ነው ደግሞ የሚነግራቸው የሰረቀ ከእንግዲህ ወዲህ አይስረቅ ነገር ግን በዚያ ፋንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ይላል የሚያቆመው መስረቅ ነው የሚጀምረው ደግሞ መልካም ስራ መስራት ነው በእጆቹ በገዛ እጆቹ እየደከመ እየሰራ ገቢ ያገኝ አንዱ እንግዲህ ለስርቆት የሚዳርገው ነገር ምንድን ነው የምሰራው የለኝም ሊሆን ይችላል ምሰራው የለኝም ልሙት ታዲያ አሁን አንዳንድ ጊዜ የሰረቀ ሰው ሲያዝ እጅ ከፍንጅ ሲያዝ እና ፖሊስ ጣቢያ ሲመጣ ለምን ሰረቅ ሲባል ራበኝ ሊል ይችላል። ታዲያ ለሙት አይነያየ ራበኝ ለምን ሰረቅ አጓጓኝ ለምን ሰረቅ እንደዚህ እንደዚህ የሚያቀርቡት ምክንያት ሊኖር ይችላል። ምንም ይሁን ምክንያቱ ግን የሚሰርቅ ሰው የነበረ ሰው አዲስ ፍጥረት ሲሆን ክርስቶስን መከተል ሲጀምር ያንኑ ይቀጥል የሚል ትምህርት የለም ነው የሚለው። እንትና ተዚላችኋል ዘኪዮስ ጌታ ኢየሱስ ክርስቶስ ቤቱ መጣ። ያው በሚገርም ሁኔታ ነው ወደሱ ቤት የመጣው። እንዴት ተንጠላጥሎ እንዳየው ታቃላችሁ ምናምን። ከዛ በኋላ ገባ ቤቱ በጣም ተደነቀ። እንዴት እኔ ቤት ገባ ብሎ ከዛ በኋላ ዛሬ ለዚህ ቤት መዳን ሆኖለታል አለ። የሰው ልጅ እኮ የመጣው የጠፋውን ሊፈልግ ነው፣ የጠፋውን ሲያገኝ ደግሞ ሊያድነው ነው የመጣው። ስለዚህ ለዚህ ቤት መዳን ሆኖለታል ሲል የዘኪዮስ መነካት በምንድን ነው የሚያስታውቀው ካላችሁኝ መጸጸት ጀመረ። ቀረጥ ሰብሳቢ ነው። ቀረጥ ሲሰበስብ እንግዲህ አንድ እጅ ተቀበለ የተባለ አራት እጅ ምናምን እየተቀበለ የወሰደው ነገር አለ። ስለዚህ ልክ ለዚህ ቤት መዳን ሆኖለታል ሲል የጌታ አዳኝነት ሲገባው እንግዲህ ከሰዎች አለ ከሰዎች በውሸት በተንኮል አላግባብ የወሰድኩት ካለ ይሄን ያህል እጥፍ እመልሳለሁ ሲል እንመለከታለን። ጌታ ኢየሱስ ክርስቶስ አይ አንድ ይወስድሃል ይዘህ ቁጭ በል ደግሞ የምን መመለስ ነው ምናምን አላለው። ይሄ ነው ትክክለኛው መንገድ። መለወጡን መነካቱን ነው የሚያሳየን። ይሄ ሰው በፊት እንደ አድቬንቸር የቆጠረውን አሁን ያፍርበታል። በዚህ መንገድ አይደለም። እግዚአብሔር በእጃችን የሰራነውን ነው የሚባርክልን። በቃ ሰበሰብን የምንለው ነገር እግዚአብሔር የእጃችን ስራ ባርኮልን መሆኑን እርግጠኛ መሆን አለብን። አለበለዚያ ከባድ ነው ማለት እውነተኛ ብሌሲንግ አይሆንም። እግዚአብሔር በመልካም በእጆቻችን ደክመን የሰራነውን ይባርክልናል። ከዛ ውጭ ግን ዝም ብለን እንድናግበሰብስ በፍጹም እግዚአብሔር ፈቃድ አይደለም። ይሄ የዓለማውያን ባህሪ ነው ነው የሚለው። አያችሁ ድንበሩ ደምቆ መሰመር አለበት። በምንሰራበት ቦታ በቃ የሚመች ሁኔታ ነው ያለው ብለው ሰዎች በዛ በቀዳዳ መንገድ እየሄዱ እንደፈለጉ ሲያደርጉ እኔ እያየ ታዲያ ዝም እላለሁ እንዴ ብሎ የሚገባበት አይደለም። ድንበሯ ደምቃ መሰመር አለባት። ሰዎች በምሰሩበት ቦታ በትክክለኛ ባለሆነ መንገድ መጥተው አፕሮች ሊያደርጓችሁና ገንዘብ ሊሰጧችሁ ሲሉ የማያምኑ ሰዎች እሷን እንዳትሞክራት ካሏችሁ ድንበሩ ደምቆ ተሰምሯል። አትቀበልህም። አትረፍ፣ ይቅርብህ። እንትና ሊቀበልህ ይችላል ካሉ ሰዎች አያችሁ ድንበሩ ደምቆ ተሰምሯል ማለት ነው። አለበለዚያ ግን በዛ አርገ ከሰጣት እሷም ትቀበላለች ከተባልን ግን በጣም ከባድ ነው። ድንበሩ አልደመቀም ማለት ነው። ደምቆ አልተሰመረም ማለት ነው። ስለዚህ የሰረቀ ከእንግዲህ ወዲህ አይስረቅ፣ ያቁም ነው የሚለው። በቃ ያቁም፣ ትክክል አይደለም። በቃ ይሄ ታዲያ ቁሞ ምን ያድርግ? በዚያ ፈንታ አለው። አያችሁ አንድ ሰው አንድ ነገር ሲያቆም ሌላ የሚለማመደው ነገር ስላለ በዚያ ፈንታ ምን ያድርግ? ለጎደለው የሚያካፍለው። ይሄ እኮ በጣም እኮ የሚገርም የእግዚአብሔር ግሬስ እኮ ነው እንዴ። የለኝም አጣው ተራብኩኝ ታዲያ ምን ልሁን ብሎ ሲሰርቅ የነበረ ሰው ወይም በተለያየ ምክንያት ሲሰርቅ የነበረ ሰው ያቁም ተብሎ ካቆመ በኋላ ምን ይሁን ሲባል አይደለም የአንድ ሰው ኑሮ መኖር። እግዚአብሔር ይሄን ሰው ምን እንደሚያደርገው ታውቃላችሁ? እነዚህ ፊላንትሮፒስት የሚባሉ ሰዎች ታውቃላችሁ? ምን አይነት ሰዎች መሰላችሁ? ሰዎችን ካሉበት ድህነት ካሉበት እጥረት በገንዘባቸው በሌላ ባላቸው ነገር ሁሉ እየረዱ ከዛ ማውጣት ማለት ነው። ፊላንትሮፒስት የሆነ ሰው እንደዚህ አይነት ሰው ነው። እነ ቢል ጌትስ ምናምን አሁን በዚህ በጣም ይታወቃሉ። በቃ በጣም ይረዳሉ ሰዎችን ማለት ነው። ሌባ የነበረ ሰው በጌታ ሲሆን ይላል ጳውሎስ የአንድ ሰው ኑሮ ተማምቶ ይኑር አይደለም እንዴ? ይሄ እኮ የእግዚአብሔር ጸጋ እኮ ነው። የአንድ ሰው ኑሮ እኮ አይደለም፣ ለሌሎች እስኪ ተርፍ ድረስ ለሌሎች እስኪ ያካፍል ድረስ በገዛ እጆቹ መልካምን እየሰራ ይድከም። ደክመ ያገኘኸውን ነው እግዚአብሔር የሚባርከው ነው የሚለው ጳውሎስ። በትክክል ደክመ ለፍተ ያገኘኸውን እግዚአብሔር ይባርክልሃል። እዚህ ውጭ ግን እንደዚህ አይደለም። የአዲሱ ሰው ላይፍ ስታይል በፍጹም እንደዚህ አይደለም ነው የሚለው። ይሄን ማስወገድ አለበት ይላል። የሚያካፍለው እንዲኖርለት አናሲሞስ ተዚህ ላችኋል በፊልሞና መልእክት ላይ አናሲሞስ የፊልሞና ባሪያው ነበር ፊልሞና ጌታው ነው የሆነ ነገር አርጎት ነው ቆበለለው እዛ እስር ቤት ሲገባ ጳውሎስን እስር ቤት አገኘው ጳውሎስ ያው እስር ቤትም ይመሰክራል ሲመሰክርለት ተለወጠ ሰውየው ከዛ እንግዲህ ከጳውሎስ በፊት ቀድሞ ወጣ መሰለኝ ከእስር ቤት አናሲሞስ ለፊልሞና ለጌታው ላለቃው ለአናሲሞስ አለቃ ደብዳቤ ሲጽፍ ያው አንድ ምራፍ ነች ፊልሞና ሲጽፍ የሚያነሳው ነገር ምንድነው ቀድሞ አልጠቀመህም ይሄ ልጅ በድሎህ ከሆነ ተበድሮ አልመለሰ ከሆነ ይላል የድሮን ህይወቱን ታያላችሁ በደንብ ድንበሩ ደምቆ ነው የተሰመረው በቃ አናሲሞስ በጌታ ከመሆኑ በፊት ሌላ ነው በጌታ ከሆነ በኋላ ሌላ ነው ጳውሎስ ለዚህ ምስክር ነው ናስር ቤት ነው ወለድኩት ይሄንን ልጅ በመንፈሳዊ ህይወት ወለድኩት በቃ ልጄ ነው መንፈሳዊ ልጄ ነው አሁን እንግዲህ ወደ አንተ ነው የላኩት ያለው ወደ አንተ ይመጣል ወደ አንተ ሲመጣ የድሮውን አስበህ አንሌባ ብለህ እንዳትቀበለው ተቀይሯል ልጁ በቃ ተቀይሯል ክብር ለጌታ ይሁን በቃ ሌላ ሆኗል እኔ መሰክርለታለሁ እኔ መሰክርለታለሁ ድሮ ለአንተም አልጠቀመም ለማንም አልጠቀመም አሁን ግን ለአንተ የሚጠቅም ለኔም የሚጠቅም እንደውም ሳላስፈቅድህ እንደው ባባሃሪያነ ስልጣኑ ተጠቅሞ አስቀረው ምናምን ብለህ እንዳትታዘበኝ ነው እንጂ እንዳትታዘበኝ የሚል የለም ሳላስፈቅድህ እንዴት አስቀረው አለው ብዬ ነው እንጂ አይ ዊሽ ባስቀረው ይሄን ያህል ኮንፊደንስ አለኝ ባናሲሞስ ላይ ደስ አይልም ፓስተራችሁ እንደዚህ አይነት ኮንፊደንስ በእናንተ ላይ ቢኖረው ደስ አይልም ጳውሎስ ኮ ፓስተሩ ነው ለዚህ ሰው እኔ መሰክርለታለሁ ሲል አረ እግዚአብሔር ያብዛልን በእውነት ያርግልን በቃ ሚታይ በፊት እንደዚህ ነበር በድሎ ሊሆን ይችላል ተበድሮ አልመለሰ ሊሆን ይችላል ከፈለክ በኔ ቁጠረዋል አሁንም እንኳን አቅም ባይኖረው ባይመለስልህ በኔ ቁጠር እኔ ከፍላለሁ እኔ ስመጣ ሰጣለሁ ስኪል ድረስ ሲመሰክርለት እናያለን ሰው በጌታ ከመሆኑ በፊት በሌብነት ይታወቅ ከነበረ ባጭበርባሪነት ይታወቅ ከነበረ በውሸታምነት ይታወቅ ከነበረ በጣም ከልክ ባለፈ ተቆጭነት ይታወቅ ከነበረ በጌታም ሆኖ ይቀጥል የሚል ትምህርት የለውም መጽሐፍ ቅዱስ በቃ ቻሏት የሚል የለም አሱኩ ከተነሳበት ነብር ነው አጣቀም እንዴ የሚል የለም እነዚህ ናቸው እንግዲህ እንደሚገባ መመላለስ ማለት አሮጌው ሲወልቅ አዲሱ ሲለበስ በዛሬው ጥናታችን እነዚህ ሶስት ነገሮች ናቸው ውሸት እየተወገደ እውነትን እርስ በርስ ለዳብሎት ፈንታ እስከማን ሰጠው ድረስ በጥንቃቄ መቆጣት አለበካለፈ ያው ችግር ነው አጥያት ነው የሚሆነው የሰረቀ ያቆምና ለሌሎች እስኪያካፍል ድረስ በእጆቹ እየደከመ ይስራ ያኔ እግዚአብሔር ያንን ይባርክለታል ነው አሮጌውን አስወግዱ አዲሱን ልበሱ እንጸልይ እንግዲህ በዚህ ኮራፕትድ በሆነ ዓለም ውስጥ እየኖርን የጌታ መንፈስ እንደዚህ ሊያኖረን እንደሚችል ነው እየነገረን ያለው ከማምሻ ጋር እንጸልያለን
ሃሌሉያ ጸልያለን ወገኖቼ በጣም ነጻ የሚያወጣው እነት ነው እግዚአብሔር የተናገረን እነትን ታውቃላችሁ እነትም አረነት ያወጣችኋል ይላል ቅዱስ መጽሐፍ ጌታን ማግኘት ማለት አረነት መውጣት ጸልያለን ይሄ አንዳንድ ጊዜ ባህሪ ነው ከሚል ህይወት መውጣት እንድንችል እኛ ባህሪያችን አይደለም ውሸት ባህሪያችን አይደለም ማታለል ባህሪያችን አይደለም መስረቅ ባህሪያችን አይደለም እኛ ባህሪያችን የክርስቶስ ባህሪ ነው እናንኛን ነገሮች እንደ ባህሪ ይዘን እንድንኖር የእግዚአብሔር ሐሳብ አይደለም ይህ ነጻ የሚያወጣ እውነት ነው እውነትን ታውቃላችሁ እውነትም በቃ ነጻ ያወጣችኋል ቀንበራችንን የሚሰብር እውነት ነው ይሄ ጌታን የተቀበለ ሰው ድሮ በሚኖርበት ህይወት እንዲቀጥል የሚያስተምር ወንጌል የለም በተለየ ህይወት እንድንኖር አንዳንድ ጊዜ የሰውነት ክብደታቸውን ለመቀነስ የሚታገሉ ሰዎች በቴሌቪዥን አንዳንድ ጊዜ አይታችሁ እንደሆነ የቀድሞ ፎቶግራፋቸውንና አዲሱን በማሳየት ነው ሰውን ለማማረክ የሚሞክሩት። ቀድሞ እንደዚህ ነበር ሰውየው፣ ከዛ አሁን ደግሞ ቢፎር እና አፍተር የሚባላሉ ማለት። እሱን እግዚአብሔር ያርግልን። ስለዚህ ደግሞ እግዚአብሔር መንፈሱን ሰጥቶናል ወንድሞቼ እህቶች። በቃ ይሄ ነው። እግዚአብሔር እኮ ብቃትን ሰጥቶ ነው የሚናገረን ባይ ዘ ወይ። ማንችለውን ነገር እየጫነብን አይደለም፣ ብቃትን ሰጥቶን መንፈሱን ሰጥቶን ጸጋን ሰጥቶን ነው እየተናገረን ያለው። እና ለአሮጌው እየሞትን ለአዲሱ እንድንነሳ እኮ በጣም ግልጽ ነው። ውሸት የማን ነው? የአሮጌው ነው። እውነትን ተነጋገሩ የማን ነው? የአዲሱ ሰው ነው። መስረቅ የማን ነው? የአሮጌው ነው። ግን በእጅ እየለፉ እየሰሩ ደግሞ በልግስና መስጠት የማን ነው? የአዲሱ ሰው። እግዚአብሔር ይህንን በሕይወታችን እንዲያረግ እንጸልያለን። ምናልባት እየጸለይን ሁላችን አንገቶቻችንን ዝቅ አድርገን እግዚአብሔር ሲናገር ሰምታችሁ እንደሆነ ይሄ ሁሉ የሚጀምረው ዳግመኛ ከመወለድ ነው። አሁን እግዚአብሔር ዳግም ለተወለዱ ልጆቹ እየተናገረ ነው። ለማሳደግ ዳግም ልደት የሚባለውን አግኝታችኋል? ኒቆዲሞስን ወቀሰው ኢየሱስ። እንዴት አታውቅም ይሄን? የተሰቀለውን በማየት ነፃ መውጣት እንዳለ ሰምታችኋል? ይሄ ነው ወንጌል፣ ይሄ ነው የሚያድነው ወንጌል። እነኚህን ሁሉ ነገሮች ዳግመኛ ሳትወለዱ ልታረጉ ብትሞክሩ አትችሉም። እሱም በቃ እግዚአብሔርን የሚያስደስት ህይወት አይደለም። እና አላችሁ እንደዚህ አይነት ሰዎች እኔ ቤተ ክርስቲያን ልትመላለሱ ትችሉ ይሆናል፣ የራሳችሁ ሃይማኖት ሊኖራችሁ ይችል፣ ግን እኔ የተሰቀለውን አይቶ የሚዳንበትን አይነት አዳዳን አልዳንኩም፣ ዳግም አልተወለድኩም የምትሉ ካላችሁ እግዚአብሔር ይወዳችኋል። ጌታ ለዚህ ነው ያመጣችሁ ዛሬ ምሽት። ወይ በኦንላይን የምትከታተሉንም ከሆነ እግዚአብሔር ለዚህ ነው ዛሬ ወደዚህ እንድትገቡ ያረጋችሁና ጌታ ኢየሱስን እንድትቀበሉ፣ ዳግም እንድትወለዱ፣ የተሰቀለውን በማየት እንድትድኑ እንጋብዛችኋል። እዚህ ካላችሁ አሁንም እጆቻችሁን ከፍ አድርጋችሁ ልታሳዩን ትችላላችሁ። ሁሉ ሰው እየጸለየ ነው። ኦር እየጸለይን እያለ በማንኛውም ጊዜ ወደዚህ ወደፊት ብትመጡና ብታነጋግሩ እንጸልይለን። ዝም ብላችሁ እንዳትወጡ። የመዳን ቀን ዛሬ ነው የሚለው ቅዱስ መጽሐፍና ዛሬ ወስናችሁ እንድትወጡ አበረታታችኋለሁና አላችሁ እንደዚህ አይነት ሰዎች እጆቻችሁን ከፍ ካረጋችሁ እንጸልይላችኋለን። አዲስ ሰው ነኝ ዳግመኛ ተወልጄ ጌታ ኢየሱስን ተቀብዬ መዳን ፈልጋለሁ የምትሉ ኦንላይንም ካላችሁ ኮንታክት ልታረጉን ትችላላችሁ። አላችሁ እንደዚህ አይነት ሰዎች ምናልባት ደግሞ ካላችሁ ወደ ኋላ ቀርታችሁ ልታነጋግሩን ትችላላችሁ። ለሁላችን ጸልይ እንድንጨርስ ጠይቃችኋለሁ። የምንኖርበት ዓለም በጣም ከባድ ነው። ውሸት ባህል ሆነ። ውሸት መዋሸት ሳይሆን ውሸት ባህል ሆነ። ከጠዋት እስከ ማታ መስረቅ ፋሽን ሆነ፣ በየመስሪያ ቤቱ በየቤታችን። እና እግዚአብሔር እየተናገረን ያለው ገብቷችኋል ወገኖቼ? በዚህ በጨለማው ዓለም እንደ ከዋክብት እንድንሆን የተለየ ኑሮ በመኖር እግዚአብሔር እንድናስከብር። ለዚህ መቆም ፈልጋለሁ የምትሉ ወንድሞች እህቶች አላችሁ። በቃ እግዚአብሔር በጨከነ ህይወት፣ አሁን ስለ ድካም አይደለም እያወራን ያለ ነው፣ ግን በቃ ኮንሲስተንትሊ የምንኖርበት ህይወት ግን ሊኖር አይገባምና እግዚአብሔር ሰብሮ አውጥቶኝ በዚህ በጨለማው ዓለም በተለየ ህይወት እየኖርኩ በቃ እንደ ከዋክብት ከሚያበሩት መካከል መሆን ፈልጋለሁ፣ ጸጋን ፈልጋለሁ ከእግዚአብሔር ካላችሁ ቆመን በእግዚአብሔር ፊት ጸጋን ተቀብለን እንጨርሳለን። ኦ ወንጌል እንዴት ግሩም ነው! ወንጌል ነፃ ያወጣል። እንዴት ግሩም ነው! ጌታ እግዚአብሔር ሆይ ቃልህ እንዴት ግሩም ነው! እንዴት ግሩም ነው! እንዴት ነፃ አውጪ ነው! እግዚአብሔር አምላካችን እናመሰግንሃል፣ ስለ ቃልህ እናመሰግንሃል፣ ስለ ተሰመረው መስመር እናመሰግንሃለን። ጌታ እግዚአብሔር ሆይ በዚህ ዓለም ስንኖር መረጃ እንደሌለው አቅጣጫ እንደጠፋበት ሰው ወዲህና ወዲያ እየሆንን እንድንኖር ፈቃድህ ስላይደለ ብርሃንህ ጌታ እግዚአብሔር ፍንትው ብሎ ስለበራልን እናመሰግንሃለን። ደምቆ ስለበራልን፣ ግልጽ ስለሆነ፣ ትእዛዛትህ ግልጽ ስለሆኑ፣ ሕይወት ግልጽ ስለሆነ፣ የሕይወት ስታንዳርድ ስለበራልን እናመሰግንሃለን። እኛ በጨለማው አይደለንም ከጨለማው አይደለንም አመሯቸው ከደነዘዘባቸው አይደለንም ልባቸው ከደነደነባቸው አይደለንም ከማያስተውሉት አይደለንም ክርስቶስን እንደዚህ አልተማርንም ኢየሱስ ነጻ አውጥቶናል በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ከኩነኔ ነጻ ወጥተናል ከፍርሃት ነጻ ወጥተናል ቀንበራችን ተሰብሯል ኃጢያታችን ተንከባሏል ክብር ላንተ ይሁን ብርሃን በርቶልናል ድምቅ ብሎ በርቶልናል በልባችን ውስጥ እናመሰግናለን ጌታ እግዚአብሔር ኢየሱስ ክርስቶስ ብርሃናችን ስለሆነ እናመሰግናለን እግዚአብሔር ሆይ የሰጠህንን የጽድቅ ስታንዳርድ መኖር የምንችልበት መንፈስ ደግሞ ተሰጥቶናል ኃይል ተሰጥቶናል ብቃት ተሰጥቶናል ጸጋ ኃይላችን ነው እናመሰግናለን የዳንበት ብቃት ብቻ ሳይሆን የምንኖርበት ብቃታችን ነው የምንኖርበት ኃይላችን ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ በቃል ተጽፏል ይሄም ጸጋ ኃጢያተኝነትንና ዓለማዊ ምኞትን እየካድን ያንተን መምጣት እንድንጠብቅ ያስተምረናል ተብሎ ተጽፏል ይሄ የዳንበት ጸጋ እንድንክድ ኃይል የሚሆነን ጸጋ ነው እናመሰግናለን ጌታ እግዚአብሔር ሆይ ዛሬ እዚህ አዳራሽ ውስጥ ላለን ኦንላይን ለሚከታተሉ ወንድሞቼ እህቶቼ ለሁላችን እንጸልያለን እግዚአብሔር አምላካችን በተሰጠን ህይወት በልዩነት የምንኖርበት ዘመን ይሁንልን ለዚህ አትጋን ጌታ እግዚአብሔር ሆይ ለዚህ የተጋ የጨከነ የቆረጠ ማንነትን ስጠን ጌታ እግዚአብሔር ሆይ ክርስትና በንግግር በቃላት ብቻ አይሆን ጌታ እግዚአብሔር ሆይ በተለወጠ ህይወት እግዚአብሔር አምላካችን እንዲሆን በኢየሱስ ስም እንጸልያለን የእግዚአብሔር አምላካችን ውሸትን አስወግደን እግዚአብሔር አምላክ ሆይ ለዲያብሎስ ደግሞ ድልፋንታ የሚሰጣውን አይነት ቁጣ አስወግደን ስርቆትን አስወግደን ጌታ እግዚአብሔር ሆይ የተለየ ህይወትን ኖረን አንተን አስከብረን እግዚአብሔር አምላካችን ፊትህን በደስታ ከሚያዩት መካከል አርገን ድል ለነሳው ተብሎ ተጽፏል ድል ለነሳው ከድል ነሽዎች መካከል አርገን በኃጢአት ላይ ድል ከሚነሱ በክፉ ባህሪ ላይ ድል ከሚነሱ መካከል አርገን ጌታ እግዚአብሔር ሆይ እንዴው ዓለም እንደዚሁ ስለሆነ እንደ ዓለም ከሚመላለሱት መካከል ሳይሆን ድል እየነሱ ከሚኖሩት እያሸነፉ ከሚኖሩት መካከል አርገን መንፈስህን ስጠን በመንፈስ ቅዱስ ሙላን ጌታችን ሆይ በመንፈስ ቅዱስ ሙላን እንቢ እንድንል ይሄንን ዓለም የሚያስችለንን ብቃት የሚሆነንን መንፈስ እለት እለት እንድትሰጠን እንጸልያለን ክብር ላንተ ይሁን ክብር ላንተ ይሁን በመካከላችን ስለተገኘ ስላከበርከን አከበርከን ጌታ እግዚአብሔር ሆይ ቃልህን በማብራት አከበርከን እኛ የሚገባን ሰዎች አይደለንም ፈጽሞ አይደለንም አከበርከን እግዚአብሔር ሆይ የምትናገረው ሰው ያከበርከው ሰው ነው ዝም ስትል ነው የሚያስደነግጠው ጌታ እግዚአብሔር ሆይ የምትናገረው ህዝብ የተባረከ ህዝብ ነው አከበርከን ባረከን ድምጽህን አሰማህን አሳረፍከን ጌታ እግዚአብሔር ሆይ ግራ እንዳንጋባ እናመሰግናለን ኃይልን ጸጋን ስለሰጠህን ተመስገን ሰዎችን እንድንናጠቅ እርዳን ካለማዊነት ጨለማ ከድንዛዜ ህይወት እንድንናጠቅ እንድንመሰክር የክርስቶስን አዳኝነት እንድናውጅ ጸጋን ስጠን ጌታ እግዚአብሔር ሆይ በአንደበታችን ብቻ ሳይሆን በህይወታችን ልዩነት ምን ተፈጥሮ ነው እንደዚህ የሆነችው ምን ተፈጥሮ ነው እንደዚህ የሆነው ተብሎ ሲፈለግ አንተ እንድትገኝ ሲፈለግ ስምህ ከፍ እንዲል ፌመስ እንድትሆን አንተ እንድትከበር በመድራችን ላይ ጌታ እግዚአብሔር ምንድነው እንደዚህ ያረጋቸው ሲባል ኢየሱስ ነው አንዲባል ጌታ እግዚአብሔር ሆይ ሲፈለግ አንተ ተገኝተህ ከፍ እንዲል ስምህ ለስምህ ክብር የሚሆን ነገር በእያንዳንዳችን ህይወት ውስጥ እንድታደርግ እንጸልያለን ራሳችንን እንሰጣለን ክብር ላንተ ይሁን ህዝብህን ላንተ አሳልፈ ይሰጣለሁ ያንዳንዳችን ስንሄድ ከኛ ጋር እንድትሆን የክብር ብርሃን በላያችን ላይ እንዲያበራ በገባንበት ቦታ ሁሉ ጌታ እግዚአብሔር ሆይ ጨለማ እንዲበራ ጌታ እግዚአብሔር ነጻነት እንዲሆን መፈታት እንዲሆን እግዚአብሔር ሆይ ትዳራችን ህይወታችን ቤታችን ኑሯችን የተፈወሰ እንዲሆን እግዚአብሔር ሆይ እንጸልያለን እናመሰግናለን